ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓመተ ምህረት ዝግጅታችን ጀመረ። ቀደም ሲል የሰማችኋቸው የትራንስፓረንሲ ኢትዮጵያ ዋና ዳይሬክተር አቶ ሳሙኤል ካሳሁን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ስራ አስፈጻሚ አባል አቶ ግርማ ሰይፉና በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ሕግ የሆኑትን አቶ ገብረ እግዚአብሔር ወልደ ገብርኤልን ነው። የአሜሪካ ድምጽ እንግዶችን ጋብዞ በኢትዮጵያ ያለውን የሙስና ሁኔታ በተመለከተ ካደረገው ውይይት የተናገሩትን ነው ቀደም ብለን ያሰማናችሁ። በምሽቱ ታደምጣላችሁ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ሐማስ በቅርቡ ላቀረበው የተክሳቁ መቀድ ቀዳሚ ለክ እስራኤል ባለ ስልጣን ምላሽ ማግኘቱንና ምላሽ ከመስጠቱ በፊት ግን ዝርዝሩን እንደሚያጠናው የቡድኑ ምክትል የጋዛ ኃላፊ ባወጡት መግለጫ አስታውቀዋል። በአሁኑ ወቅት በኳታር የሚገኙት ካሊል አልሃያ ሐማስ ለግብጽና ለኳታር አሸማጋዮች ላቀረበው ምክረ ሐሳብ እንደ አውሮፓውያን አቆጣጠር ሚያዝያ 13 ከጽዮናዊ ወራሪ ይፋዊ ምላሽ አግኝቷል ማለታቸው ቡድኑ ባሳተመው መግለጫ ተገልጿል። ሐማስ ማንኛውም ስምምነት ጦርነቱን ማስቆም አለበት የሚለውን አቋሙን ይዞ እንደቀጠለ ነው። የግብጽ ልዑካን ቡድን ግጭቱን ለማስቆምና ታጋቾችን ለማስመለስ እንደ አዲስ ድርድር ማስጀመር በሚቻልበት ሁኔታ ከእስራኤል ባለስልጣናት ጋር ለመወያየት አርብ ዕለት ወደ እስራኤል አቀንቷል። ሐሙስ ዕለት ዩናይትድ ስቴትስና ሌሎች 17 ሀገራት ቀውሱን ለማስቆም ሐማስ ሁሉንም ታጋቾች እንዲለቅ ጠይቀዋል። ሐማስ በበኩሉ በማንኛውም ዓለም አቀፍ ጫና እንደማይሸነፍ አመልክቶ የህዝባችንን ፍላጎትና መብት ላገናዘበ ሐሳብና እቅድ ግን ክፍት ነን ሲል አመልክቷል። በዩናይትድ ስቴትስ እየተዛመተ የመጣውን ወረርሽኝ ለመረዳትና ለማስቆም የአሜሪካ የጤናና የግብርና ባለስልጣናት በወተት ላሞች ላይ በርድ ፍሉ የተሰኘውን የወፍ ጉንፋን በሽታ ምርመራ እያካሄዱ ነው። ባለስልጣናቱ እስካሁን ወደ ሰዎች የመዛመቱ ስጋት ዝቅተኛ ነው ቢሉም የሳይንስ ባለሙያዎች ግን ቫይረሱ በቀላሉ ራሱን ሊለውጥና ወደ ሰዎች ሊዛመት ይችላል ሲሉ ስጋታቸውን እየገለጹ ነው። AH5N1 የተሰኘው የቫይረስ አይነት በ8 ግዛቶች ውስጥ በሚገኙ ወደ 30 የሚጠጉ የወተት ላሞች ውስጥ ተገኝቷል። የተዳከመ ወይም አቅም የሌለው የቫይረሱ ዝርያም ግሮሰሪ ውስጥ በሚሸጡ ወተቶች ውስጥ ተገኝቷል። እስካሁን የተደረጉ ምርመራዎች የቫይረሱ ምልክት የማያሳዩትን ጨምሮ በላሞች መካከልና በላሞችና በወፎች መካከል እየተዛመተ መሆኑን አመልክተዋል ሲል የዩናይትድ ስቴትስ የግብርና ሚኒስቴር መስሪያ ቤት አስታውቋል። ከሰኞ ጀምሮ በመቶዎችና በሺዎች የሚቆጠሩ የሚያጠቡ ላሞች ወደ ተለያዩ የአሜሪካ ግዛቶች ከመንቀሳቀሳቸው በፊት ምርመራ ሊደረግላቸውና ቫይረሱ እንደሌለባቸው ማረጋገጫ ሊሰጣቸው እንደሚገባ የፌደራል መንግስት አዲስ ትዕዛዝ አውጥቷል። በአሁኑ ወቅት ፈልቶ የቀዘቀዘ ወተት መጠጣት ችግር እንደማያስከትል የገለጹት የጤና ባለሙያዎች ሆኖም ህብረተሰቡ ያልፈላውተት ከመጠጣት እንዲታቀብ አስጠንቅቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በመላው ዩናይትድ ስቴትስ የሚገኙ ዩኒቨርሲቲዎች በእስራኤልና በሐማስ መካከል የሚካሄደውን ጦርነት ተቃውመው የሚያካሂዷቸው ሰልፎች ቅዳሜ ለተም ቀጥለዋል። በአንዳንድ ቦታዎች ከአድማ በታኝ ፖሊሶች ጋር ግጭት ውስጥ የገቡት ተማሪዎች ሰልፉን አጠናክረው እንደሚቀጥሉ ቃል የገቡ ሲሆን በርካታ መምህራን የዩኒቨርሲቲዎቹ ፕሬዝዳንቶች የተቃውሞ ሰልፎቹን ለመበተን ፖሊስ መጥራታቸውን አውግዘዋል። ኮሎምቢያ ዩኒቨርሲቲ ኒውዮርክ ግዛት በሚገኘው ትምህርት ቤቱ ቅጥር ግቢ ውስጥ ድንኳን ተክለው ተቃውሞ ያካሄዱ ካሉ የፍልስጤም ደጋፊ ተማሪዎች ጋር ድርድር ማካሄዱን በቀጠለበት ወቅት የዩኒቨርሲቲው አስተዳደር ምክር ቤት የትምህርት ቤቱን አመራር የሚፈትሽ ግብረ ኃይል እንዲቋቋም ውሳኔ አሳልፏል። የዩኒቨርሲቲው አመራር ባለፈው ሳምንት የተካሄደውን የተቃውሞ ሰልፍ ለመበተን ፖሊስ መጥራቱን ተከትሎ ግብግብ መፈጠሩና ከመቶ በላይ ሰዎች መታሰራቸው ይታወሳል። በመላው ዩናይትድ ስቴትስ የሚካሄዱ የተቃውሞ ሰልፎች ትምህርት ቤቶች ከእስራኤል ጋር ያላቸውን የገንዘብ ትስስር እንዲያቋርጡና ግጭቱን እያባባሱ ነው ካሏቸው ተቋማት እንዲርቁ እየጠየቁ ናቸው። አንዳንድ የአይሁድ ተማሪዎች በበኩላቸው ተቃውሞዎቹ ወደ ጸረ ሴማዊነት በመሸጋገራቸው ወደ ዩኒቨርሲቲዎቹ ለመግባት ፍርሃት እንዳደረባቸው ተናግረዋል። በመጨረሻም ከ6 እስከ 8 የሚደርሱ ፍልስጤማውያን አትሌቶች በፓሪስ ኦሎምፒክ ላይ ይወዳደራሉ ተብሎ ይጠበቃል። አንዳንዶቹ በውድድሩ ላይ ለመሳተፍ ብቁ ሆነው ባይገኙ እንኳን ባለም አቀፉ የኦሎምፒክ ኮሚቴ እንደሚጋበዙ የተቋሙ ፕሬዝዳንት ቶማስ ባች አስታውቀዋል። ባች የኦሎምፒክ ኮሚቴው በዩክሬን ላይ በተደረገ ወረራ ምክንያት ሩሲያን ያስተናገደበት መንገድ እስራኤል በጋዛ ከመታከይደው ጦርነት በተለየ ነው የሚለውን ክስ ውድቅ አድርገዋል። ሩሲያ ባካሄደችው ወረራ ምክንያት በበርካታ ዓለም አቀፍ ስፖርት ውድድሮች እንዳትሳተፍ ማዕቀብ የተጣለባት ሲሆን አትሌቶቿ እንደ አውሮፓውያን አቆጣጠር በ2024 በፓሪስ በሚካሄደው ኦሎምፒክ የሩሲያን ሰንደቅ ዓላማ ወክለው እንዳይወዳደሩ ታግደዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ ይደመጣል። አሁን የምሽቱ ቀዳሚ ወደ ሆነው ዝግጅት እናልፋለን። ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ። ኢትዮጵያ ለሙስና ወንጀሎች ያላት ተጋላጭነት በየጊዜው እየጨመረ መጥቷል ሲል ትራንስፓረንሲ የተባለው ዓለም አቀፍ ተቋም ይገልጻል። የአሜሪካ ድምጽም በዚህ ጉዳይ ጋብዞ ያወያያቸው ተሳታፊዎችም በመንግስታዊ ያገልግሎት መስጫዎች ጨምሮ በተለያዩ ዘርፎች ሙስና እየጨመረ መጥቷል ሲሉ ተናግረዋል። ውይይቱን ያዘጋጀው አስማማው አየነው ነው። ከእንግዶቹ ጋር ያደረገው ቆይታ ቀጥሎ ወደ እናንተ ይደርሳል።
በኢትዮጵያ በአሁኑ ወቅት የመንግስት አገልግሎት ለማግኘት ሲፈልግ አገልግሎት ሰጪዎች ከአሰራር ውጭ ገንዘብ ይጠይቃሉ የሚሉ ቅሬታዎች ተደጋግሞ ይነሳሉ። አዲስ አበባ ከተማን ጨምሮ በርካታ ክልሎችም በዚህ አይነት ተግባር ላይ የተሳተፉ ሰራተኞችና አመራሮች ላይ እርምጃ መውሰዳቸውን ሲገልጹ ቆይቷል። አንዳንዶች ግን ይህን ሁኔታ ሙስና በሚል ከሚታወቀው በትልቅ ዘርፎች ላይ ከሚደረግ ስርቆት ወይም ግራንድ ኮራፕሽን ከምንለው ማለት ነው ባለፈ ችግሩ መንግስታዊ መዋቅርን ያዘ መጥቷል ሲሉ የሚያነሱም አሉ። በአንጻሩ በመንግስት ሙስና ብሔራዊ ደህንነት ስጋት ነው በሚል ብሔራዊ ኮሚቴ አቋቁሞ ወደ ስራ ገብቶ እንደነበር መግለጹም የሚታወስ ነው። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? አስማማየ ነው ነኝ። ባለፈው ሳምንት የመሬት ፖሊሲ የተመለከተው ውይይት ወደ እናንተ ማድረሳችን ይታወሳል። ዛሬ ደግሞ ሙስናን በኢትዮጵያ ያለበት ደረጃና የደቀነው አደጋን የሚፈትሽ ውይይትን ወደ እናንተ የምናደርስ ነው የሚሆነው። በዚህ ጉዳይ ላይ 3 እንግዶችን ጋብዣለሁኝ። የመጀመሪያው እንግዳችን አቶ ሳሙኤል ካሳውን ናቸው። ትራንስፓረንሲ ኢትዮጵያ በተባለው ተቋም ዋና ዳይሬክተር ናቸው። ትራንስፓረንሲ ኢትዮጵያ የሙስናን በመከላከል ሂደት ውስጥ ያሉ ጥናቶችና ሌሎችን በመስራት የሚታወቅ ተቋም ነው። አቶ ሳሙኤል እንኳን ወደዚህ ውይይት በሰላም መጡ። ለዚህ ውይይት ፈቃደኛ ስለሆኑ በጣም አመሰግናለሁ በአሜሪካ ድምጽ አድማጮቻችን ስም። ሁለተኛው እንግዳችን በዚህ ጉዳይ ላይ በተደጋጋሚ የተለያዩ ሪፖርቶችንና መግለጫዎችን ሲያወጣ የኢትዮጵያ ዜጎች ለማህበራዊ ፓርቲ እናቃለን። በዚህ ውይይት ላይም እንዲሳተፉ በጋበዝነው መሰረት አቶ ግርማን በዚህ ውይይት ላይ እንዲሳተፉ እርሳቸውን ሰጥተውናል። አቶ ግርማ ሰይፉን የዜማ ፓርቲ ስራ አስፈጻሚ አባል ናቸው። መንግስታዊ በአገር ደግሞ የአዲስ አበባ ከተማ ኢንቨስትመንት ኮሚሽነር ናቸው። በዚህ ውይይት ላይ የዜማ ፓርቲ ስራ አስፈጻሚ አባል በመሆናቸው ከፓርቲው ካባሎ ስስር ነው በዚህ ውይይት ላይ የሚሳተፉት። አቶ ግርማ የአሜሪካ ድምጽ ባዘጋጀው በዚህ ውይይት ላይ ለመሳተፍ ስለመጡ በጣም አመሰግናለሁ።
እኔም ስለጋበዛችሁ አመሰግናለሁ።
ሶስተኛው እንግዳችን አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። አቶ ገብረ እግዚአብሔርም በዚህ አዘጋጀነው ውይይት ላይ ለመሳተፍ ስለመጡ በጣም እናመሰግናለን።
እኔም አመሰግናለሁ።
እንግዶችን አስተዋውቃለሁ። አሁን ቀጥታ ወደ ውይይቱ እንገባለን። ከወደ ውይይቱ ከመግባታችን በፊት ለአድማጮች ግልጽ ለማድረግ እንግዲህ በዚህ ውይይት ላይ የጸረ ሙስና ኮሚሽን ኃላፊዎችን ለማካተትም የአሜሪካ ድምጽ ከፍተኛ ጥረት አድርጎ ነበር። ነገር ግን ፈቃደኛ ባለመሆናቸው ውይይቱ ላይ ማሳተፍ አለመቻላችን አስቀድመን ማሳወቅ እንወዳለን። በውይይታችን ውስጥ በዋናነት በእነዚህ ጉዳዮችን እያነሳን በዚህ ላይ ሐሳቦችን የምንሰጥ ነው የሚሆነው። በተለይ ሙስናን በተመለከተ ቅድም ባነሳው ርዕሰ ጉዳይ ላይ ማለት ነው። ስለዚህ የውይይት ርዕሰ ጉዳዮቻችን እንጀምራለን። ከአቶ ሳሙኤል ከርሶ ሊጀምርና ትራንስፓረንሲ ኢንተርናሽናል እርሶ የሚመሩት እንግዲህ የኢትዮጵያን ቅርንጫፍ ነውና የሀገሮችን የሙስና ተጋላጭነት ሪፖርት ያነሳልና በቅርቡ እንኳን በ2023 በሚል ባለፈው የፈረንጆች ዓመትን ያወጣው ሪፖርት ላይ ኢትዮጵያን በ37.98ኛ ደረጃ እንደያዘች ያነሳው ነገር አለና በኢትዮጵያ አሁናዊ የሙስና ሁኔታ ያለበት ደረጃ ምን ይመስላል? ተጋላጭነቱም አጠቃላይ ከእናንተ ሪፖርት እንነሳና በዛ ላይ እንወያያለን።
እሺ፣ አመሰግናለሁ። እንግዲህ የተለያዩ ሀገራዊና ዓለም አቀፋዊ ጥናቶች እኛም የምንሰራው የምንሰጣቸው አገልግሎቶች እንዲሁም የዕለት ተዕለት የህይወት ምልከታዎቻችን እንደሚያሳዩት ሙስና በሀገራችን በሁሉም መገለጫዎቹ እየገዘፈ እንደመጣ ነው። በሁሉም መገለጫዎቹ እንግዲህ በብራይበሪውም በለው በኢንቫግሪመንቱም በኒፖቲዝሙም በማኒፌስቶሽን በሁሉም መገለጫዎቹ በጣም የገዘፈ እንደመጣ እንዳለ ነው የሚያሳየው። የግሎባል ኮዋሊሽናችን ትራንስፓረንሲ ኢንተርናሽናል ደያሚቱ የሚሰራው ኢትዮጵያ የሚባለው ጥናትን ይህን ሆኖ የገለጸ ያለው በባለፉት 3 ዓመታት ጥናቱ ሀገራችን በጣም የተንሸራተተች እንዳለ ነው። እንግዲህ ዶክተር አብይ ስልጣን በመጡባቸው የመጀመሪያዎቹ 2 ዓመታት የተሻሉ ጥናቶች መጥተው ነበር። ከዛ በኋላ ባለ ሁኔታ ግን በጣም እየተንሸራተተች ቅድም እንደገለጽከው በዚህ ዓመት 98ኛ ደረጃ ላይ ከ80 ሀገር 98ኛ ላይ መተናል ማለት ነው። በባለፉት ዓመታት 94 ከዛ በፊት በነበረው 87ኛ ደረጃ ሁላ ደርሰን የደረስንበት ጊዜ ነበር። አሁን ግን እየተንሸራተትን ነው። አሁንም በዚህ ሁኔታ ከቀጠለ ኢንፍሌሽኑ በጣም ሻርፕ እንደሚሆን እገምታለሁ። ከዚህ የበለጠ አዘቅት ውስጥ እንደምንገባ ነው የሚታየው። ምክንያቱም አሁን በሁሉም ዘርፍ ሬቦች ሀይ ባይ እያጡ እንደመጡበት ሁኔታ ነው እየተስተዋለ ያለው። ይሄ በጥናቶችን በምንሰጣቸው አገልግሎቶችን የጥናትና ምርምሮችን በእለት ተዕለት ምርቶችንም የምናየው የደገፈ ችግር ቢሆን ነው። እንግዲህ በዚህ ደረጃ ላይ አንድ ብለን ነው እኛ የምንገልጸው። ማህበረሰብ እጅግ በጣም ተፈር እያደረገ ነው። አሁን አገልግሎት እንደ መብት የማግኘት ነገሩ በጣም እየጠፋ የመጣበት ነው። አገልግሎትን መብትን በገንዘብ እየገዛ ያለበት ሁኔታ ነው ያለው። ማህበረሰቡ እያቅጣጫው እጅግ በጣም የሚገርም ደረጃ ላይ እየደረሰ ነው። እኛ አንድ የምንሰጠው አገልግሎት አላኪ ይባል የነጻም የህግ ምክርና ድጋፍ አገልግሎት እንሰጣለን። በሱ ሰርቪሳችን በየቀኑ የሚመጡ ምሬቶች፣ ኮምፕሌንቶች ችግሩ ክለት ወድለት እየገዘፈ እንዳለ የሚያሳዩ ነው። ይኸው ይሄ የሁላችን የሚለቀለት ኑሮ እንደመሆኑ መጠን ችግሩ በየአቅጣጫው እየገዘፈ ያለበት ሁኔታ ነው የሚስተዋለው።
እሺ፣ የአገልግሎት አሰጣጥን ጨምሮ በተለያየ መልገድ እንዳለ ያነሱታቸው ጉዳዮች አሉና ዋና ዋናዎቹ ችግሮቹ የሚታዩባቸው የሚባሉ ዘርፎች ምንድን ናቸው? አቶ ሳሙኤል፣
እንግዲህ ቅድም ያልከው ይሄ የአገልግሎት አሰጣጥ ዘርፉ እጅግ በጣም የወረደበት ጊዜ ነው። አሁን የትም ሄደህ አገልግሎት ሰጪ ተቋማት ይፋ ገንዘብ የሚጠይቁበት ሁኔታ ነው እየተስተዋለ ያለው። ሩም በለው ኢሚግሬሽን ልማት ተቋማት ሁላ እንዲህ እንደነት ችግር እየተስተዋለባቸው ነው ያለው።
አቶ ሳሙኤል በሰጡን ሀሳብ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለም ሊያነሱልን ይችላሉ። በእናንተ በኩልም ከዚህ በፊት በመንግስታዊ መዋቅሮች ድጋፍ የሚደረጉ የጎጥ መሬት ወረራና የጋራ መኖሪያ ፍትሃዊ ይደላን በተያዘ የጥናት ውጤትን ከአራት በፊት የደረገው ማንሳት እንችላለን። ከዛም ባለፈን በተለያዩ መግለጫዎች ስታነሱ ነበርና የሙስናን ሁኔታ እንዴት ነው የሚገልጹት? ፓርቲያችሁ እንዴት ነው የሚረዳው?
አመሰግናለሁ አስማማው። እኛ የህልውና አደጋ ከሚጋርጡብን ነገሮች አንዱ በተለይ ደግሞ ድሆችን የበለጠ ድሃ እያደረገ ዜጎች የማህበራዊ ፍትህ የማያገኙበት ደረጃ ላይ ያደርሳቸው ከሚችሉት ነገሮች አንዱ ሙስና ነው ብለን ነው የምናምነው። እያቆላመጥን እንድንጠራውም አያስፈልግም በሚልኛ ሌብነት ነው የምንለው። እና ይህንን ጸያፍ ተግባር መከላከል አለብን። የምንከላከለው ግን በአንድ በጸረ ሙስና በሚባል ተቋም ብቻ ሳይሆን በአጠቃላይ እንደ ህብረተሰብ ይህን ነገር የሚጠየቅ ማህበረሰብ ስንገነባ ነው ብለን እናምናለን። ያው ሙስና አለ ወይ የለም ወይ ክፍል ውስጥ የምንገባ አይመስለኝም። እና አለ በደንብ ነው ያለው። ያለው ደግሞ በአገልግሎት ሰጪዎች በመንግስት ተቋማት ብቻ አይደለም። እኛ ሙስና አደጋ ነው ብለን እንትን እናደርጋለን። መገለጫዎቹ ያው ከተማ ውስጥ የሚታወቁ ናቸው። ከተማ ውስጥ አንዱ እኔ እንደ ከተማ መስተዳድርን በደንብ የምናውቃቸው ከመሬት ጋር የተያያዙት ሙስናዎች ናቸው። በተለይ የመንግስት ፈቃድ አሰጣጥ ያለባቸው ቦታዎች ላይ ፈቃድ ከመስጠት ጋር የተያያዙ ችግሮች አሉ። ይሄ ብቻ አይደለም። በዋነኝነት ህብረተሰቡን በተለይ በኢኮኖሚ ደካማ የሆነውን የህብረተሰብ ክፍል በእለት ከእለት ኑሮ በቅርብ ከሚያገኘው በወረዳ ደረጃ ለሚያገኛቸው አገልግሎቶች አፋጣኝ ምላሽ አያገኝም። አፋጣኝ ምላሽ ስለማያገኝ በተለያየ የምልጃ መንገድ የሚሄድ ሁኔታዎች አሉ። ያው ችግሩ የአገልግሎት ሰጪዎቹ የተቋማቶቹ ብቻ አድርገን ካየ ነው መፍትሄ አናመጣም። ብዙዎቹ ህጋዊ ያልሆነ ጥያቄዎቻቸውንም እንዲስተናገዱ በዚህ አይነት መስመር ስለሚንቀሳቀሱ ሰጪም ተቀባይም ያለበት እና ሲሪየስ የሆነ ስራ የሚፈልግ ችግራችን መሆኑን አምነን ነው እኛ የምንንቀሳቀሰው። እንደዛ ነው እኛ የምንረዳው።
ወደ አቶ ገብረ እግዚአብሔር ሊድና ከፍትህ ሚኒስቴር አንጻር ከህጎችም አንጻር ሙስናን በተመለከተ ለመከላከል የወጡ ህጎች ምንድናቸው? በዝርዝር እንኳን ባንመለከታቸው በእርግጥ እነዚህ ህጎች ለመከላከል የሚያስችል ተግባራዊነት አላቸው ወይ? ከዚህ ጋር የተያዘ እናንተ የሚሰራችሁ ጥናት ካለ አቶ ገብረ እግዚአብሔር።
አመሰግናለሁኝ። አስቀድሞ ከተነሳው ጥያቄ ጋር በቀጥታ ምላሽ ወደ መስጠት ከመሸጋገሬ በፊት አሁን እንደገለጽከው ያው አንዲት ሀገር ሙስናን ከመከላከል አንጻር ምን ምን አይነት እርምጃዎች ነው መውሰድ ያለባት የሚለውን አያይዘን መመልከት ያለብን አንደኛ ከህግ ማዕቀፎች ነው፣ ሁለተኛ ከተቋማዊ ስርዓት ነው። ከነዚህ ሁለቱም አንጻር ኢትዮጵያ ምን አይነት እርምጃ ወስዳለች የሚለው ነጥብ ስንመለከት ሙስናን ለመከላከል በዓለም አቀፍ ደረጃ ያስችላል ተብሎ ዓለም አቀፍ ቅቡልነትን ያገኘ የተባበሩት መንግስታት ድርጅት የጸረ ሙስና ኮንቬንሽን ፈርማ የህጎቹ አካል አድርጋለች። እንዲሁም የአፍሪካ ህብረት የሙስና መከላከያና መዋጊያ ኮንቬንሽንን ተቀብላ የህጎቹ አካል አድርጋለች። ሌሎችም ከዚሁ ከሙስና መከላከልና መዋጋት ጋር ተያይዞ የተፈረሙና የጸደቁ ዓለም አቀፍ ስምምነቶች አሉ። ወደ ብሔራዊ ህጎቻችን ስንመጣ ድሮ ጀምሮ ከታሪካዊ ዳራው ስንመለከተው ከንጉሠ ነገሥት አፄ ኃይለ ሥላሴ ጀምሮ ሲወጡ የነበሩ ህጎች ነበሩ። አሁን በተግባር ስንሰራበት እየሰራንበት የምንገኘው አዋጅ ቁጥር 881 2007 የተባለው የሙስና ወንጀሎችን ለመደንገግ የወጣ አዋጅ ነው። ከዚህ አንጻር ቅድም ከተጠቀስኳቸው ዓለም አቀፍ ስምምነቶች ጋር ተስማምቶ ተዋህዶ የወጣ ህግ ነው ብለን መውሰድ እንችላለን። ምናልባት በዓለም አቀፍ ደረጃ ሙስና ተብሎ የተለዩ የሙስና ወንጀሎች በዝርዝር ያስቀመጠ እንደመሆኑ መጠን ይሄ በዩኤንኦዲሲም የተለያዩ ምዘናዎች የተደረገበት ሌጅስሌቲቭ ኢምፕሊመንቴሽን የሚባለው የኢትዮጵያ ያለችበት ደረጃ ጥሩ እንደሆነ ነው መመልከት የምንችለው ማለት ነው። ከተቋማት አንጻር ስናየው ሙስናን ለመከላከል ከተቋቋሙ ተቋማት አንጻር ስናየው ስነ ምግባርና ጸረ ሙስና ኮሚሽን የተባለው ጥቆማን ከመቀበል ጀምሮ እንዲሁም ትምህርትና ስልጠና ከመስጠት የተለያዩ ስራዎችን ለመስራት ከሙስና መከላከል ጋር ተያይዞ የተቋቋመ ተቋም እንደመሆኑ እንዲሁም ደግሞ ከወንጀል ምርመራና ክስ እንዲሁም ደግሞ ክርክር ጋር ተያይዞ በፍትህ ሚኒስቴር ስር የሙስና ወንጀሎች ዳይሬክቶሬት ጀነራል እየሰራ ይገኛል። ስለዚህ ኢትዮጵያ እንደ ሀገር በተቋምም በህግም ደረጃ ጥሩ ሂደት ላይ ትገኛለች ጥሩ ደረጃ ላይ ትገኛለች በየመጥቀስ ይችላልሁ ማለት ነው። በተግባር ሙስና እንዴት ነው በአግራችን የሚለው ያው እንግዲህ ሙስና በየጊዜው መልኩ ቅርጹ እየቀያየረ መሰጠሙ የማይቀር ነው። ዋናው ነገር እዚህ ላይ መመልከት ያለብን ሙስና ይፈጸማል ወይስ አይፈጸምም የሚለው ላይ ሳይሆን ትኩረት ማድረግ ያለብን ሙስና ወንጀል መፈጸሙ ተከትሎ ተጠያቂነትን ማረጋገጥ እየተቻለ ነው ወይስ አይደለም የሚለው ላይ ትኩረት ብናደርግ የተሻለ ይመስለኛል። ይህ ያው የህብረተሰብ ተሳትፎን ጨምሮ እንግዲህ አንድ ሙስና ወንጀል ተፈጽሟል ተብሎ ምርመራ የሚጀምርበት የራሱ የሆነ መንገዶች አሉ። በተለያዩ መንገዶች ጥቆማ ሊቀርብ ይችላል። እንዲሁም ፖሊስ አቃቢ ህግ በራሱ መንገዶች የሚደርስባቸው የወንጀል ተግባራት ሲኖርም ምርመራ እንዲጀመር ሊሰራ ይችላል። የተለያዩ ሌሎች ስቴክሆልደሮች ወይም ደግሞ ባለድርሻ አካላት የምንላቸው ከፌዴራል ዋና ኦዲተር ጀምሮ ሌሎች አካላት እንዲሁም ደግሞ እያንዳንድ ተቋማቱ ደግሞ የራሳቸው ኦዲተር ስላላቸው በእነዚህ ኦዲተር መነሻ ተደርጎ የሙስና ወንጀል ምርመራ የሚጀመርበት ክስ የሚመሰረትበትና ያው ክርክር ተከናውኖ የመጨረሻ ውሳኔ የሚሰጥበት ሁኔታ ስላለ ከዚህ አንጻር ኢትዮጵያ ጥሩ ደረጃ ላይ ትገኛለች ብዬ አስባለሁ። ቀደም ያሉ ተሳታፊ ከትራንስፓረንሲ ኢንተርናሽናል ጋር ተያይዞ የወጣው ሪፖርት ያው እኔም ስመለከተው ነበር። በኢትዮጵያ አቆጣጠር የ2015 ይመስለኛል ሪፖርቱ በ37.98ኛ ደረጃ ላይ እንደምትገኝ ኢትዮጵያ ያሳያል ሪፖርቱ። ከዚህ በፊት ትክክል ነው ወደ 94 እስከ 87 የደረሱበት ጊዜም ነበረ። እንደገና ደግሞ ወደ 103 104 ደግሞ ወጣንበት ጊዜም ስለነበረ ያው ዝሮ ዝሮ ይሄ አማካኝ ውጤት ነው ብዬ ነው የማስበው። ብዙ እንደሚቀራት ባስብም እንዲሁም ደግሞ ተፈጸመ የተባሉ ወንጀሎችን ከስር ከስር ክትትል እየተደረገ ምርመራ እየተከናወነ የህግ ተጠያቂነት ማረጋገጥ እስከተቻለ ድረስ ሙስናን መቀልበስ ይቻላል የሚል ሀሳብ ነው ያለኝ።
እሺ አድማጮች የተከታተላችሁ ያላችሁት ሙስና በኢትዮጵያ ያለበት ደረጃ እና የደቀነው አደጋ ምንድነው በሚለው ጉዳይ ላይ የአሜሪካ ድምጽ እንግዶችን ጋብዞ በዚህ ላይ ያደረገ ያለውን ውይይት ነው። አቶ ሳሙኤል ወደ እርስዎ ልምጣና አሁን አቶ ገብረ እግዚአብሔር ሲያነሱ የኢትዮጵያ ያለችበትን ሁኔታ በተሻለ መንገድ እንደሆነ ገልጸዋልና ቀደም እርስዎ ደግሞ ያነሷቸው ችግሩ ሰፊ ነው የሚል ነገር አንስተዋል። ከዚህ አንጻር ምናልባት የሚሉን ነገር አለ?
እሺ ሼክ ማማ አቶ ገብረ እግዚአብሔር ያሉት ልክ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት በጣም ዝቅተኛ ደረጃ ላይ የነበርንባቸው ጊዜዎች ነበሩ። ለምሳሌ ጠቅላይ ሚኒስትር አብይ በስልጣን አመት ላይ ኢትዮጵያ የጎጤ እንደሚያሳየው የኮራፕሽን ፐርሰፕሽን ኢንዴክስ ኢትዮጵያ እንደሚያሳየው 114ኛ ደረጃ ላይ ነው ያለው የነበር ነው። 180 ሀገሮች ማለት ነው። ይሄ በጣም ዝቅተኛ ከሚባሉት ሀገሮች መካከል ነው የነበር ነው። እንግዲህ ዶክተር አብይ የመጡበት አመት ፐርፎርመንስ ማለት የመጡበት አመት ውጤት ማለት ከፍታቸው እሳቸው ከመጣቸው ጊዜ አንድ አመት በፊት የነበረው ፐርፎርመንስ ማለት ነው። ስለዚህ በዛ ደረጃም ላይ ነበርን። ግን ዶክተር አብይ ስልጣን ከመጡ በኋላ ጥሩ ውጤት አምጥተን ነበረ። ለምሳሌ እሳቸው ከመጡ ከአንድ አመት በኋላ ወደ 94ኛ ከዛ በኋላ 96ኛ ከዛ በኋላ ባለው አመት 94ኛ ከዛ በኋላ ከዛ ባለው አመት እንግዲህ ትልቁ ውጤታችን ነው ወደ 87ኛ መተን ነበር። ከባለፉት ሁለት አመታት እንደገና በጣም አስቆልቶ በባለፈው አመት 94 ተመልሰን ነበር። ዘንድሮ ደግሞ ቆልቶለን ወደ 98 እንግዲህ ይሄ ቁጥር ነው አንድ ነገር ተመኝ ዘንዳ ከሌለበት የጥናት የሚያቀራው ፐርሰፕሽን ነው። መሬት የወረደ የወረደውን ነገር ግን አብሮ ማየት ያስፈልጋል። መሬት ላይ ያለው የአድማ ለሚነት ሁላችንም የምንኖርበት ዓለም እንደመሆኑ መጠን የምናየው ነው። ከዛ በተጨማሪ ትራንስፓረንሲ ኢትዮጵያ የተለያዩ አገልግሎቶች ይሰጣል። በአገልግሎቶች ውስጥም የሚያቸው የተለያዩ ጭምሮች አሉ። ሆኖም ማለት መንግስት የተለያየ ጊዜ የተለያየ ሙከራ እየሞከረ እንዳለ ሁላችንም የማንክደው ሀቅ ነው። ይቀጥል ይበል የሚያሰኝ ነው። ግን ስንታይ መሬት ላይ ያለው ጭምግነት ደግሞ ከመቶ ወደ መቶ እያበጠ ነው። እጅግ በጣም ወደ ከፋ ደረጃ እየመጣ ነው። አልሞስ ሁሉም ሴክተር በሙድ ደረጃ ላይ እየደረስን ያለንበት ሁኔታ ነው ያለው። ሙከራዎቹ እንዳሉ ሆነው ማለት ነው። በተለይ በተለይ ደግሞ ቅድም ስትገልጸው የነበረው የዚህ አገልግሎት አሰጣጥ ተፈሩ እጅግ በጣም ከመቼውም ጊዜ በላይ እየመቀዘ አገልግሎት በገንዘብ ብቻ የሚገኝበት ሁኔታ እየተስተዋለ ያለበት ሁኔታ ነው ያለው። የተለያዩ ሙከራዎች አሉ፣ ጥሩ ነው። በመንግስት ዘንድ እንደሞከሩ ያሉ ነገሮችን ቅድም ስለው እንደነበረው ትግራዊ ብሔራዊ ኮሚቴን ከማቋቋም ጀምሮ በእርግጥ ከዚህ ጎን ለጎን ወይም ከዚህ በፊት ሊጠበቅ በዚህ ጉዳይ ላይ የተቋቋሙ የፍትህና የዴሞክራሲ ተቋማት የተሻለ የማጠናከር ስራ ማንነታቸውን በአግባቡ እንዲወጡ የማድረግ ስራም አብሮ መሰራት አለበት ብለን ነው የምናምነው። ይኸው ምንድነው የሚያሳየው የተለያዩ ሙከራዎች ቢኖሩም ክሉ የተለያዩ ጥናቶች ኢትዮጵያዊ ብቻ አይደለም በነገራችን ላይ ራሱ ኮሚሽንም የፌዴራል የጸረ ሙስና ኮሚሽንም በየጊዜው ሴክተር በዝ ቢሆኑ ጥናቶችን ያሳዩ ያጠናል። እኛም የተለያዩ ጥናቶች እናጠናል። የእኛም ጥናት የፌዴራል ዲስፕሊንዳ ኮራፕሽን ኮሚሽንም ጥናት የሚያሳየው ችግሩ ከዕለት ወደ ዕለት ከአመት ወደ አመት እየገዘፈ እንዳለ ነው። ይሄ ኦፍኮርስ በፓርቲሽን ስተዲም የተመሰከረ ነው። ግና ብትንተን ደግሞ ጥረቶችንም መዘንጋት የለብንም። እነዚህ ጥረቶችን እዚህ በተሻለ ሁኔታ ይንቀራሉ። ያለካል ካልተፈጠው መንግስት አንበሳውን ድርሻ ውስጥ የዚህ ሁኔታ ራሱና ትግል በአግባቡ መምራት ካልቻለ ፎርሹር ይህንካንትን አምንግ ብስል ብስቴት ወደ የተፈረሱ የምንላቸው አሁን ባለው አካሄድ ከሄድን ወደ የተፈረሱ የምንላቸው አገሮች ውስጥ እነሱ መሀል እንደምንሆን ብዙ መጠራጠር ነገር ያለ ነው። ያው አቶ ገብረ እግዚአብሔር አንዲችንም እንትላለ ይስማማለ ማለት የተለያዩ ጥረቶች አሉ። ኢትዮጵያ ሀገራችን በነገራችን ላይ የህግ ችግር የለባት። ምናልባት ከተነሳ የአፈቃቀም ችግር ነው ኖር የሚችለው የዚህ ሚስተዋለው ምሱ ነው እንጂ ህጋዊዝ በጣም ጥሩ ነው። ኢንሃ መሬት ላይ ወርዶ የምናየው ነገር የተለያዩ ጥናቶችን የሚያሳዩት እኛም ግሎባል ኢንፎርሜሽናችንን ሌጣ የዓለም አቀፍ ትምህርታችንን የሚሰራቸው ጥናቶች የሚያሳዩት ከዓለም አቀፍ ትምህርቶች የጥናት ተቋማት እየሰሩ ያሉት የውጤት እንደሚያሳየው በጣም የደረጃ ላይ እየተረትን
የውጤቶቹ ተፈጻሚነታቸው በተመለከተ ተግባራዊነቱን በተመለከተ ለብቻው ስለ ደግሞ ሐሳቦችን እንሰጥበት ይሆናል። አሁን አጠቃላይ በኢትዮጵያ ያለው የሙስናን ሁኔታ አደጋው ምን ያክል ነው የሚለው ላይ ሐሳቦችን እንታንጸባርቁ ስለፈለኩኝ ነው። የአቶ ግርማ ወደርሶ ልምጣ። ቀደም አቶ ገብረ እግዚአብሔር አንስቷቸውን ሐሳቦች መንሻ አድርጌ አዳቱ ሳሙኤል አንስቻላችሁ ነበር። እርሶስ ከአጠቃላይ ከሙስና ሁኔታ አንጻር ከተነሱ ሐሳቦች አንጻር የርሶ የሚሉት ነገር ካለ?
አቶ ገብረ እግዚአብሔር ያነሱትን አሁን አቶ ሳሙኤልም ሰከንድ ያደረጉት የህግ ችግር ያለብን አይመስለኝም። ስለዚህ ህጎቹ የዓለም አቀፍ ድንጋጌዎችን ተቀብለን የህጋችን አካል አድርገን መሄዱ ላይ ችግር የለብንም። እኔ እንደነ ሳሙኤል ወይም ደግሞ ተጠርቶ ያልመጣው የጸረ ሙስና ኮሚሽኖችን አጥንተው ሊያረጋግጡልንና በትክክል ሊነግሩን ይገባል ብዬ ማምነው። ሁልጊዜ ጠቅላይ ሚኒስትሩ ፕሬም የሚያደርጉት ነገር አለ። መንግስታዊ መዋቅር ድጋፍ ያለው ሙስና ባለፉት 5-6 ዓመታት ውስጥ አስቁመናል እያሉ ይናገራሉ። ይህንን እንደ ዜጋ ዝም ብለን ልናውቅ አንችልም። በጥናት መደገፍ አለበት። እነዚህ ነገሮች በተለይ ግራንድ ኮራፕሽን ወይም ስቴት ሌቭል ኮራፕሽን የምንላቸው ብዙ የውጭ ምንዛሬ በመንግስት ባለስልጣናትና የመንግስትን መዋቅር በያዙ ሰዎች እየተደገፈ ወደ ውጪ የሚሄድበት እንደዚህ አይነት ነገሮች የመንግስት ፕሮጀክቶች በሙስና ምክንያት ተሽመድምደው የሚቀሩበት እንደዚህ ነገሮች ጥናት ተደርጎ መቅረብ ይኖርበታል። ቅድም እንዳልኩት እነ አቶ ሳሙኤልም የሙስና ተቋማትን ይሄንን ቢያረጋግጡልን ጥሩ ነው ብዬ ነው ማምነው። እኔ ተጠያቂነትን በሚመለከትም አቶ ገብረ እግዚአብሔር ያሉት ጋር የማልስማማው ተጠያቂነት ይረጋገጣል የሚለውን ጥያቄ ስንጠይቅ አዎ የሚል መልስ ለማግኘት አንችልም። ይረጋገጣል ለማለት የማንችለው ሰዎች በሙስና ተያዙ ሲባል ዜና ሰምተን ከሆነ በተለያዩ የፖለቲካ ምክንያቶች ወይም በሆነ ምክንያት ይወጣሉ እንጂ ሲቀጡ እና ትምህርታዊ ሆኖ ለካ እንደዚህ አይነት ነገር ውስጥ መሳተፍ ጦስ አለው የሚባልበት ደረጃ ላይ የደረሰን አይደለም። ይሄ አቃቢ ህግ ተቋሙ በተለይ እኛ በአዲስ አበባ ደረጃ በዚህ ጉዳይ በጣም ብዙ ሰራተኞች ይባረራሉ፣ ግን የህግ ተጠያቂነት ሰምተን አናውቅም። እኔ ቅርብ እንደሆነ ሰው በዚህ ጉዳይ ላይ መረጃ አይኖረኝም። ከፖለቲካ ስልጣናቸው እንደዚህ ምናምን መወገዳቸው እንደተጠበቀ ሆኖ ግን ተጠያቂነት ተረጋግጦ ህዝቡ አውቆ በዚህ አይነት ነገሮች መሳተፍ አደገኛ ነው የሚባለው ነገር መታወቅ ይኖርበታል። አሁን ግን መሬት ላይ ያለው ነገር መሬት ላይ ያለው ሀቅ ግን ከተባለ ዜጎች ጉዳያቸውን ለመፈጸም አገልግሎት የሚሰጡ የመንግስት ተቋማት ጋር ብቻ አይደለም፣ በግል ተቋማትም ጋር በተለይ የግል ተቋማትን የሚያቀርቡት ነገር ፍጥረት ያለበት ሆኖ ከተገኘ ሰዎች ያለ ምልጃ አይንቀሳቀሱም። ባህል እየሆነ እየመጣ ነው። ሰውም የመስጠት ሌላኛውም ደግሞ አገልግሎቱን በክፍያ ካልሆነ አልሰጠም የሚባልበት ደረጃ ላይ እየደረስን ነው የሚሉ ነገሮች አሉ። ይህን ነገር አደገኛ ነው፣ ጥሩ ሁኔታ ላይ ነው ያለ ነው ብለን ተዘናግተን የምንተው ሳይሆን ይሄ ነገር ወደፊት ይሄዳል ነው። እኔ አንድ በሙስና መከላከል ላይ የማልስማማበት ነው ነገሩ። ሙስና እኮ በፍጹም ማስቀረት አይቻልም የሚል ለሙስና በር የሚከፍት አተያየት፣ ሙስናን መከላከል አንችልም ብለን ሀፈልትድ ሆነ በሙስና ትግል ውስጥ ስንገባ ስለዚህ ለተወሰኑ ሰዎች ይፈቀዳል የሚል ስሜት መልእክት ያስተላልፋል። ስለዚህ መከላከል የማይቻልባቸውን ነገሮች ሰዎች ግን ያደርጋሉ። ይሄ ሁሉ ሲባል ግን በከተማ መስተዳድር ደረጃ እኛ በተቻለው በምንችላቸው መንገዶች ሁሉ ይህንን ለመዝጋት የሞከረ ውጤት ያገኘንባቸው ቦታዎች አሉ። ሁሉም ነገር ጨለማ ነው ብለን ማለት አንችልም፣ ግን ብዙ መስራትና ህዝቡን ሩሩ ማላደቅ ይኖርብናል ብዬ አስባለሁ።
ምናልባት የከተማ አስተዳደር ያው እርስዎም የሚመሩት ተቋም ስላለ በዛም መነሻ አድርገው እንደነገሩን እገነዘባለሁኝ። ምክንያቱም የከተማ አስተዳደሩ እንደ መንግስት በዚህ አካባቢ ስላካተትናችሁ የራሳችሁ የሆነ ሀሳብ ይኖራችኋል፣ ግን እርስዎ በሚመሩትም ተቋም ስላለ ምናልባት የዛን ምሳሌ አድርገው እንዳነሱልኝ አቶ ግርማን ታሳቢ አድርጋለሁኝ። ቅድም አቶ ግርማም ተደጋጋሚ ስላነሱት የጸረ ሙስና ኮሚሽን ወደ ቀጣዮች ጥያቄዎች ከመሄድ በፊት የእሱን ግልጽ ለማድረግ ያክል አድማጮቻችን፣ ጸረ ሙስና ኮሚሽን በጉዳዩ ዙሪያ ያሳወቀናቸው በዚህ ውይይት ላይ እንዲሳተፉ የዋና ኮሚሽነሩን አናግረን ነበር። ዶክተር ሳሙኤል እርሳቸው ምክትላቸው በዚህ ውይይት ላይ እንዲሳተፉ ነግረውን ነበር። ምክትላቸውን አቶ ዊዶን ለማግኘት በርካታ ጥረት አድርገን በስተመጨረሻም ተሳክቶልን እርሳቸውን በምናናግርበት ጊዜ ጉዳዩ እርሳቸው እንደማይመለከታቸውና ሌላ ምክትል ኮሚሽነር እንደሚመለከት አናግረው ምላሽ እንደሰጡን ገልጸውልን ነበር። ከዛ በኋላም ተደጋጋሚ ጠበቅ ምላሽ ማግኘት አልቻልንም። ለዚህ ነው የጸረ ሙስና ኮሚሽን በዚህ ውይይት ላይ እንዲሳተፍ ከፍተኛ ጥረት አድርገን ፈቃደኛ ባለመሆናቸው ሳይካተቱ ቀርቷል የሚል ሐሳብ የሰነዘር ነው። ይሄን ግልጽ ለማድረግ ፈልጌ ነው። የተጠያቂነት ጉዳይን ቀጥሎ እናነሳዋለን ብዬ አስቤ ስለነበር አቶ ግርማ አሁን በትኩረትም ሐሳቡን አንስተውታልና ወደ አቶ ገብረ እግዚአብሔር ወደ እርስዎም የመጣው በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በእናንተ ተጠያቂነቱን በተመለከተ የሕግ ጉዳይ የሚሰራውና አለ ወይ ይህንን ተጠያቂነቱን? ቅድም አቶ ግርማ የሚያነሷቸው ሐሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሐሳብ እንስማ። አቶ ገብረ እግዚአብሔር
መሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሀሳቦች አፕሪሼት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና ሙስና ፈጽሞ መከላከል አይቻልም ወር ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም፣ ወንጀል እንዳጠቃላይ ማስቆም አይቻልም። መከላከል ይቻላል። የመከላከል ደረጃው ያው ስንመዝን በምን ደረጃ ነው መከላከል የምንችለው የሚለው ያው ራሱ የቻለ አንድ ጉዳይ ሆኖ፣ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ። ሙስና ደግሞ የወንጀል አንድ አካል እስከሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው። አይሚን የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርቷል ለማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሹ አይቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የስራ አካላት ጨምሮ እኔ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለም ማለት አንችል አለ። ግን ሙስና ተፈጽሟል ተብሎ ምርመራ ተጀምሮ ያስቆም ነው ከተጠያቂነትም ያዳነው ሰው አለ ቢያል ወስድም ነው እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ከባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ 1.8 ቢሊዮን ገንዘብ የተጨበረበት ሁኔታ ነበር። ግኝት ራሱ ያው ኮስት ባሉ ሰራተኞች ከቶፕ ሌቭል ማኔጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፈበት ወንጀል ይህንን ግኝት ተገኝቶ ነበር የዛሬ 2 ዓመት። ለምሳሌ እኔ የጥናት አካል ስለነበርኩኝ የጥናት አባል ስለነበርኩኝ ከዛ ችግሮቻችን ምንድነው? የሙስና ወንጀል በመከላከል ረገድ ምንድነው ችግር የሆነብን የሚለው ፍርድ ቤቶችን አቃቤ ሕግን ፖሊስን ያካተተ አንድ ጥናት ማከናወንን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው ቅድም የገለጽኳቸው ህጎች አሉ። ዓለም አቀፍና ብሔራዊ ህጎች አሉ። በእነዚያ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ ይሄ በአፈጻጸም ነው። ለምሳሌ አቃቢ ህግ ክስ ይመሰርታል፣ ይከራከራል፣ በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ያው ቅድም የጠቀስኩት አዋጅ ቁጥር 881 ላይ የተቀመጡ የወንጀል ዝርዝሮች እና ቅጣቶቻቸው ሙሉ በሙሉ ያለመተግበር ክፍተቶች መኖራቸው ጥናታችንም አሳይቷል ማለት ነው።
አድማጮቻችን ውይይቱ አልተጠናቀቀም። ክፍል 1 ነው ያደመጣችሁት። የውይይቱ ቀሪ ክፍል በሚቀጥለው ሳምንት ወደ እናንተ እንደምናደርስ ከወዲሁ እንገልጻላችሁ እንወዳለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓ.ም ምረት ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ የተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል።
ጤና ስጥልኝ እንደምን አመሻችሁ። ሳምንታዊ የሙዚቃ ቃና የአየር ሰዓቱን ተረከዋል። እስከ ምሽቱ 4 ሰዓት ሙዚቃዎቹን የማጫውትላችሁ እንግዶ ለነኝ አብራችሁኝ ያምሹ።
ወልማራዳ ልቤ ሸገርዋል ሽወልማራዳ ፒያሳ ሰፈር ሽወልማራዳ ሰላምተኛው ብዙ ሽወልማራዳ ያከርሰው ፍቅር ፒያሳ ደጆቿ ክፍት ነው ለዓለም ውበቷ ለታየው የቀለሟ ቀለም ፒያሳ ደጆቿ ክፍት ነው ለዓለም ውበቷ ለታየው የቀለሟ ቀለም።
እጅጋየው ሽባባው ጂጂ ነበረች ስለ ፒያሳ በጥቂቱ ያንጎራጉረችልን። ከፖከር የካርድ ጨዋታዎች አንዱ በሆነው ቴክሳስ ሆልደም የተሰየመው ይህ ቢዮንሴ ዘፈን ካንትሪ ወይም ሀገራዊ ስልትን ብለው ለመጀመሪያ ጊዜ የሞከረችበት ነው ማለት ይቻላል። ካርዱን ጥለ ከኔ ጋር በዝግታ እንደንስ እያለች ነው ወይም ጨዋታውን አቁሞ ወደ ዳንስስ ወለሉ ና እየተባለ ነው። የዘፈኑ ርዕስ ቢዮንሴ ላደገችበትና የሀገራዊ ሙዚቃ ስልት ተወዳጅ ለሆነበት የቴክሳስ ግዛት የሰጠችው ክብርም ይመስላል።
Right, we headed to the dive bar, we always saw it nice. Ooh,
ቢዮንሴ ቴክሳስ ሆልደም ለመጀመሪያ ጊዜ በካንትሪ ወይም ሀገራዊ ስልት በመስፈኗ ብዙ ያነጋገረ ስራ ነው። የሙዚቃ ቃና ይከተላል። Let it be. በቅድሚያ የተጫወቱት ዝነኞቹ The Beatles ናቸው። በፖል ማካርትኒ አቀንቃኝነት ግጥሙንም የጻፈው እሱ ነው። የምጋብዛችሁ ግን ዳሊ ፓርተን በቀድሞው የቢትልስ አባላት በፖል ማካርትኒና ሪንጎ ስታር ታጅባ የተጫወተችው ነው። መከፋት ሲኖር፣ ጨለማው ሲበረታ፣ ልብ ሲሰበር ማርያም ከፊቴ ቆማ በቃ ይሁን ትለኛለች ይያሉ ነው።
When the broken-hearted people living in the world agree, there will be an answer. Let it be. For though they may be parted, there is still a chance that they will see. There will be an answer. Let it be. Let it be.
ቢትልስ ከመላእክታቸው በፊት ከሰሯቸው የመጨረሻዎቹ ዘፈኖች አንዱ ነው። መላእክታቸው ከፈጠረው መጥፎ ስሜት ጋራም የሚገናኝ ይመስለኛል። አዲስ ፍቅረኞችን ባገኙት ፖል ማካርትኒና ጃን ሌነን ህይወት ውስጥ የነበሩት አዳዲስ ሁኔታዎች እንዲሁም መሪ ጊታር ተጫዋቹ ጆርጅ ሃሪሰን ባንዱን ለቆ ለመውጣት መወሰኑ በሁሉም ዘንድ የፈጠረው ደስ የማይል ስሜት ለዜማው መፈጠር ምክንያት እንደሆነ የሙዚቃ ተንታኞች ጽፈዋል። በመከታተል ላይ የምትገኙት ከአሜሪካ ድምጽ የምትላልፉላችሁን ሳምንታዊውን የሙዚቃ ቃና ነው። እንግዲህ ወለነኝ እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ሁሌም መደመጥ ከሚችሉ ዘፈኖች አንዱ ነው። Have I told you lately that I love you? ልብን በደስታ ትሞያለሽ፣ መከፋቴን ታጠፋያለሽ፣ ችግሬን ታቀያለሽ። Rod Stewart. He's my troubles, that's what you do. For the morning sun and all its glory. Reach the day with hope and comfort too. Told you lately that I love you. told you lately that I love you. የነጋ ፀሐይና ድምቀቷ ቀኑን በተስፋና በሚቾት ሰላም ይላሉ። አንቺም እንዲያውነሽ ህይወቴን በሳቅት ሞያለሽ የተሻለም ታደርጋለሽ። ቃና በመከተል Sacrifice, Elton John no. በትዳር ውስጥ ስላለው ፈተና አንድ መሆን መስዋዕትነት እንደሚጠይቅ ግን ደግሞ መወሰለት ሁለት የተለያየ ልቦች በተለያየ ዓለም መኖራቸውን እንደሚያሳይ ይህም መስዋዕትነት ሊሆን እንደማይችል ይተርካል። Elton John ብዙዎች የፍቺ ዘፈን ሲሉ ይጠሩታል።
Heart down by
ሳክሪፋይስ ኤሊተን ጃን ነው ወይም እርሱ እንደሚለው ኖ ሳክሪፋይስ tonight ከበሮመጅ የግጥም ደራሲና ድምጻዊ ፊል ካሊንስ ነው ከተዳራጋሩ ጋር ሲለያይ ጻፎ ነው ለኮንሰርት በየአገሩ መዞር ካላቆመ እንደሚለያዩ የተነገረው ካሊንስ ወደ ጃፓን አቅንቶ ሲመለስ ትዳሩ ፈርሶ ተጠብቆታል ተከትሎ የገባበትን ስሜት የገለጸበት ነው በዚህ ዘመን የሚሰናበታችሁ እንግዲህ ለነኝ ሳምንት እንገናኝ ሰላም
ተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ አብራችሁን ስለቆያችሁ እናመሰግናለን ሰላም ደህና ደሩ